ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊው የጋቢና ቪኦኤ የወጣቶች መሰናዶው ጀምሯል። አብራችሁን ታመሹ ዘንድ ኤደን ገረመው መሰናዶውን በመምራት እንዲሁም ደግሞ ብርሃን ኃይሉ የምስልና ድምጽ ቅንብሩን በመከወን ከመላው የአሜሪካ ድምጽ ባለሙያዎች ጋር ተከታተሉን ዘንድ እንጋብዛለን። የዛሬውን ርዕሳችንን እናስተዋውቃችሁ። የዛሬው ርዕሳችን ኢትዮጵያ ውስጥ እንግዲህ በአሁን ወቅት እንደሚታወቀው በርካታ ሰው ሰራሽና ተፈጥሯዊ ክስተቶችና ተግዳሮቶች እያጋጠሙ ይገኛሉ። በእነዚህ ሂደቶች ውስጥ ወጣቶች በበጎ ፍቃድም ሆነ ከተለያዩ ተቋማት ጋር በግልም እንዲሁም ከተቋማት ጋር በመጣመር የተለያዩ ጥረቶችና እንቅስቃሴዎችን በማድረግ ማህበረሰቡን በመደገፍ ላይ ይገኛሉ። እነዚህ ጥረቶች ምንድናቸው? ምን ያደረጉ ነው የሚለውን ከብዙ በጥቂቱ ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነውን ዘገባ እናስተዋውቃችሁ። የጎዳና ላይ ሻወር ተብሎ የሚታወቀው የበጎ ፈቃደኞች ቡድን በአዲስ አበባ ከተማ የአሜሪካ ግቢ የተባለ በሚጠራው ሰፈር የጎዳና ላይ ተዳዳሪዎችን ገላ በማጠብ እንዲሁም ደግሞ ንጹህ ልብስ በማልበስ በማሳከብና በመመገብ ከዚህ በተጨማሪም ለማደራያቸው የሚሆኑ አነስተኛ የቆርቆሮ ቤቶችን በመስጠትና በሌሎች መርሃ ግብሮቹ ይታወቃል። የበጎ ፈቃድ ቡድኑን መስራችና አባላት እንዲሁም ደግሞ አንዲት ተረጂ እናት አነጋግሬ ያሰናዳሁት ዘገባ ቀዳሚ ነው። የአንድ ልጅ እናትና የሁለት ሴት ልጆች አያት የሆኑት ወይዘሮ ዘውዴ ይመር ልጃቸው ከአስር ዓመት በላይ የአእምሮ ህመም ታማሚ በመሆኗ የተነሳ የተሸከሙትን ቤተሰብ የማስተዳደር ኃላፊነት አሁን እንደ ልጆቻቸው የሚያዩዋቸው አስማረ ተፈራና ጓደኞቹ በሚያደርጉላቸው ድጋፍ እየተወጡት እንደሚገኙ ይናገራሉ።
አስብረውም እነሱም ይህን ያክል ዓመት አይባልም። እሱም ያሳየት ሁሉም ያሳደግኳቸው ይህም ቤተሰቦች አሉ። ፈንጌቱም አሉ። አንዷም ታማሪ አለችኝ። አንድ ግን ባልነበሩ ኬፎም ዜሮች አሉ። ይኸው እዚችና ስንት ቤተሰቡኛ ስድስት ቤተሰቡኛ እነሱ እየረዱ አለሁ።
አስማረ ተፈራና በጎ ፈቃደኛ ጓደኞቹ አሜሪካ ግቢ ተብሎ በሚታወቀው አካባቢ በየዕለቱ የጎዳና ተዳዳሪዎችና የአካባቢው ችግረኞችን በመመገብ በሳምንት አንዴ ደግሞ ገላ አጥቦ ልብስ በመቀየር በሚያደርጉት እንቅስቃሴ ይታወቃሉ። የቡድኑ መስራች አስማረ ስላጀማመሩ እንዲህ ያስታውሳል።
አጀማመሪ ወደ ጅማራ ተካቢ አሜሪካ ግቢ አረቦች ጋር ነበር መደላክ አረቦች ጋር ሲደላክ ከዛ በኋላ ጎዳና ነበር ማለት ነው። በጎዳና ላይ የቆርቆሮ ቤት የዘበኛ ቤት አሰሩ። ከዛች ቤት ውስጥ ምርማሪ ከዛ በኋላ ዛች ቤት ውስጥ ላይ አሰፋዋት እና ቴሌቪዥን አስገባት። ከዛ በኋላ ጎዳና ያለው ልጅ የሚያዙት ልጅ ዝናብ ሲመጣ ክረምት ሲመጣ በረንዳ ስርች ያለው ተሰፋ አድርጌ በረንዳ በሸራ ስርች ያለው ሁሉም መቶ ዛኔ ጋር ያለው ከዛ ያን ቴሌቪዥን ከፍታለሁ። እኔ ብተኛም እነሱ ድርጆቹ ጓደኞች ያሉ ዘርተው እዛው ነው ለተዘወረ በትንሽ ልጅ ብዙ መስራች ነው። ለበለ መኪና ነው ማጠው ፓርኪንግ ነው የምሰራው። ለመኪና ማጠው በገንዘብ ማታ ሽኑ ሰራና አድርና ጠዋት ሁሉ ሲነሳ በግማሽ በግማሽ እንጀራ ዳን ላስተው ከዛ በኋላ በሚቀጥለው እንደዚህ አሳቢ ዘብ የተበጣ ስራ ነው ዘበኝ ነው። እና አንድ እህታችን ሄምሩ ብቻኛ ናት አመለስ ባለች እና የሆን ቀኗ ደርሶ ያው ሴት ልጅ እናትም እህትም ሁሉ ነገር ነች። እና ቀኗ ደርሶ የወር አበባ በሚፈስበት ሰዓት በግቢ ስር ላይ አባራት ምታት ምታት ደመታት ላይ እጅ ስመጣ ደሞ ይዘ ባጥዋል የመጀመሪያ በስተው ጀመ ጉዳዩን ጠርኩና ማጠው ጀመች። እግዚአብሔር ይመስገን እሷን አጠቋት። ድጋሜ ሳይ አንድ ወንድሜ ምን ተበልቻል ይህን ስባት ውስጥ ይ ከያሪ አንድሽ ታንሱ ያለ እሱ ብቻ ነው እሱ ነው ማለት ነው። ታው ይሄ አንድ ሁለት ሶስት ያለ ወደ በዙ ተጠጋ
የማህበሩ አጋር መስራችና ምክትል አስተባባሪ ኤርሚያስና ቡድኑ በሀገር ውስጥና በውጭ ያሉ ኢትዮጵያውያን እንዲሁም የሐዘን የልደት የክርስትናና የመሳሰሉት መርሃ ግብር ያላቸው ገባሬ ሰናይ ግለሰቦች በሚያደርጉት ድጋፍ አማካኝነት ለተለት 60 ህጻናትና ከ300 በላይ ችግረኛ ሰዎችን እንደሚመግብ ይናገራል።
ካንቲቲ ላይ ነው በቃ እናባለው አሜሪካንቲቲ ላይ እንኳን እንደምታል ያቦታ ላይ የራሳችን የሆነ በቆርቆሮ የተሰሩ ቤቶች ነበሩ። አዳራሽ ነበር። ያዳራሽ አሁን ፈርሶ በድንኳን አስፋልት ጋር ድንኳን እየጣልን አድንመጥባለን። በትንሹ 250 ሰው በቀን ይበላል። እኛ ጋር እየመጣ 250 ሰው ይበላል። ሰዓታቸውን ያቃሉ። ከአምስት ተኩል እስከ 6 ሰዓት ተኩል ባለው ሁሉም አዛውንቱ ያው አይምሮ በሽተኛውም ሰዓቱን ስለሚያቅ ያቺን ሰዓት ላይ መጥቶ ምሳውን በልቶ
በተጨማሪም ማህበሩ በጎዳና ላይ የታመሙ ሰዎችን በጤና ጣቢያዎችና ሆስፒታሎች ድጋፍ እንዲያገኙ ማገዝን ጨምሮ እንደ ወይዘሮ ዘውዴ ላሉ በአቅማቸው ለደከሙ ቤተሰቦች የወር ወጪ በመሸፈንና መኖሪያ ቤታቸውን በማደስም ያግዛል።
የእናቶች አባቶች ቤቶችን እየሄድን ጧሪ የሌላቸውን ቤታቸውን እናድሳለን። ኢትዮጵያን ከጋር ኢትዮጵያኖች አሉ። ከነሱ ጋር ደግሞ በመሆን በየወሩ ለቤተሰቦቻችን የሚያስፈልጉ ለወር የሚሆናቸው አስቤዛ የምናቀርብበትም ፕሮግራም አለ።
የቡድኑ መስራች አስማራ ተፈራ ምንም እንኳን ማህበሩ ብዙ ጊዜ ቢቆይም አሁንም ድረስ ግን ልክ እንደ ስሙ ምግብ ማብሰልን ጨምሮ የተለያዩ ስራዎችንና አገልግሎቶችን የሚከውነው ጎዳና ላይ መሆኑን በመግለጽ ያለባቸውን ተግዳሮት ያጋራል።
ቦታን አሁን ወጥ መስሪያ ቦታ አጥተን አስፋልት ባቡር መንገድ ላይ ሰርተን ምግብ ቤት ተቀደበት ቦታ ሄደን ምናምን አሁን ቦታ ብናገኝ ምግብ ማብላቱን ሰዎች ሰርተን አስቀምጠን አንድ ግንባታ አንድ ያብተን ምናገኝ ትንሽ ቦታ ብናገኝ ወንዝ ዳር ቦታ ብናገኝ ለኛ በጣም በስተር አሁን ሁሉም ጋር እየተጣላን ተብልሽ እዚህ ጋር ሰሩ እኛ ፓርቲ እየሰራለን እነሱን ጉሮሯቸው እነሱን ጉሮሮ ነው መዝጋት። ስለዚህ ግዴታ መንግስት ደግሞ ይሄ ነገር ያያ እቺን አይርሳን።
የጎዳና ላይ ሻወር ማህበር ከ250 በላይ በጎ ፈቃደኛ አባላት ያሉት ሲሆን ከነዚህ ውስጥ 30ዎቹ በቋሚነት እለትለት የሚያገለግሉ መሆናቸውን የማህበሩ አባላት አስተውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። የዛሬው ርዕሳችን እንግዲህ ማህበራዊ ተግዳሮቶችና የወጣቶችን እንቅስቃሴ የምንቃኝበት ነው። በበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና በመጫወት ላይ ናቸው። ይሁን እንጂ በበጎ ፈቃድ አገልግሎቶች ውስጥ ወጣቶች ተሳትፎ እንዴት ይገለጻል የሚለውን በተመለከተ ኬኔዲ አባተ ያሰናዳው ዘገባ ተከታዩ ነው።
የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። በኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው 4 ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩኛለሁ ማለት ነው። አሁንስ ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸው ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ላይም ወይ ወጣት ክፍል ነው በያስባሉ በአብዛኞቻችን ወጣት ስለሆነ ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራስ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው በያስባሉ በተቋም ግዴታ መታቀፍ አለበት በያስባሉ በጎ ፈቃደኛ በቤትም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓ.ም ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሃና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅሜያለሁ ትላለች።
በጎ ፈቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይ ማጋራት ነው ብዬ ነው ማስበውና በዚህ አላማ ነበር በ2012 ዓ.ም ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉትና ያን አገልግሎት ለሚሰጥበት ሰዓት ለማህበረሰቡ የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንግም ለራሴ ያገኘኋቸው ብዙ ኤክስፒሪየንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ተመክራለች።
በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብን ብቻ አይጠይቅም። ባለችን ጉልበትም ሊሆን ይችላል፣ በጊዜያችንም ሊሆን ይችላል። ለተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዚቲቭ የሆነ ኢምፓክትን ከመፍጠር እንኳን አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንተማራ ጥሩ ማለት ወደለው።
ሌላው ስለበጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የህክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሆኜ እያገለገልኩ ቆየው አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ። በተለይ ተላልቅ ኢቨንቶች የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈርስት ኤደር ሆኜ አገለግላለሁ። የመጀመሪያ ህክምና እርዳታ ሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችን ሲከሰቱ የጎርፍ አደጋዎች ምላሽን ሰጣለሁ። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያሉን ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ ያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለት ያለሁበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋንኛው ራስን ዝግጁ ማድረግ ነው። እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል በጀመሪያ ማለት ነው። እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታን ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልዕኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበት ሁኔታ አለ። ከተሞች የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ ያንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪ የወጣቶች ሳምንታዊ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወጣት ንፍታሌም ቢኒያም የደም ልገሳ መርሃ ግብሮችን በማዘጋጀት እንዲሁም ደግሞ በሮትራክት አማካኝነት በሚያደርጋቸው የተለያዩ እንቅስቃሴዎቹ ይታወቃል። በተጨማሪም ወጣቶች የተሻለ የስራ ልምድና አቅም እንዲኖራቸው በደረጃ.com አማካኝነት ስልጠናዎችን ይሰጣል። ከንፍታሌም ጋር ቆይታ አድርጌ ነበር። ንፍታሌም ማስቀድሞ ወጣቶች እንዴት ለበጎ ስራ አገልግሎት መሳተፍ እንደሚችሉ ከሚያስረዳበት ቆይታችን ጀምራል።
በቢዝነስም በሌሎችም የህይወት መንገዶች ላይ የምትፈልጊያቸውን መድረስ የምትፈልጊባቸው ሰዎች ጋር መሄድ ይገባሻል እና እዛ መረጃ ማድረስ ይኖርብሻል ብዬ አስባለሁ። እንግዲህ አሁን ባለንበት ዓለም ውስጥ የሶሻል ሚዲያ እና በይነመረቡ እንቅስቃሴ በጣም ጥሩ ስለሆነ እዛ ላይ በደንብ መገኘት አለባቸው እና ለእነሱ መልክ ለእነሱ ጥያቄ መልስ ሊሰጥ በሚችል መንገድ መቀረጽ አለበት ብዬ አስባለሁ። አብዛኛው ጊዜ እንደዚህ አይነት የበጎ አድራጎት ስራዎችን የሚመሩ ሰዎች ለራሳቸው በሚመስል መንገድ ነው መረጃዎችን የሚቀርጹት። ግን ወጣቶች ታርጌት ያደረገ ወይም ምልክት ያደረገ ነገር ላይ ግን መስራት ትንሽ ጋፕ አይባቸዋል ወይም ክፍተት አይባቸዋል እና እነዚህን ክፍተቶች ለመሙላት ጥያቄያቸው ምንድን ነው ብሎ ማወቅ ጥሩ ነው። በወጣትነት ጊዜሽ ሁልጊዜ ጥያቄሽ የሚሆነው ምንድን ነው? የተወሰነ እድሜ ጋፕ ይኖርሻል። የእድሜ ክልል ውስጥ ስትሆኚ ብዙ ነገሮች ትጠይቂያለሽ። ሀገሪቱ ምን እየሆነች ነው? እኔ ምንድን ነው መሆነው? የት ነው የምደርሰው? እነዚህ ሁሉ ጥያቄዎች የሚመለሱበት ነገር ያስፈልጋል እና እነዚህ ጥያቄዎች ደግሞ የምትመልሹ ብዬ የማስበው እንደወጣት ሰርፍ በማድረግ ወይም በማገልገል ነው ብዬ አምናለሁ። እነዛን የማገልገል እድሎች ደግሞ የተለያዩ ድርጅቶች ማቅረብ ይችላሉ። ስለዚህ ይሄ ትልቁ መገናኛ ቦታው የሚሆነው የሶሻል ሚዲያ እንቅስቃሴ ነው። ከዛ በመቀጠል ደግሞ የተለያዩ ፕሮግራሞችን ወይም ኢቨንቶችን በማዘጋጀት እነዚህን ወጣቶች ጋር መድረስ ይጠበቅብናል ብዬ አስባለሁ። የትምህርት ተቋማት፣ የእምነት ተቋማት እንዲሁም ስፖርት ጋር በተያያዘ እነዚህ በጣም ትክክለኛ ወጣቶች በዚህ እድሜ ያሉ ወጣቶች ልባቸው እዚህ አካባቢ ስለሆነ ያለው እዛ አካባቢ ደግሞ በዛ መንገድ ተቀርጸው ቢቀርብላቸው ጥሩ መንገድ መሄድ ይችላል ብዬ አስባለሁ። ወይም በደንብ ማድረስ ማድረግ ወይም ማግኘት ይቻላል ብዬ አምናለሁ።
ሌላው አንድ የምትንቀሳቀስበት ጉዳይ ወጣት ሴቶች ወይም ደግሞ የልጃገረዶችን በሳይንስ እና ቴክኖሎጂ እንዲሳተፍ የሚያደርግ መርሃ ግብር ነው። ጥቂት ስለሱ ንገረኝና እንዲሁም ደግሞ ወጣት ሴቶች አሁን ላይ ያላቸው ተነሳሽነት ወይም ደግሞ በዚህ ጉዳይ ላይ ያላቸውንም ግንዛቤ አያይዘህ ንገረኝ።
መልካም። እንግዲህ አሁን እየሰራን ያለነው የሳይንስ እና ቴክኖሎጂ ትምህርት ላይ ሴቶች የራሳቸው የሆነ ተሳትፎ እንዲኖራቸው የማድረግ ሀሳብ ትልቅ የመጣው ምንድን ነው? ኮቪድ ካለፈ በኋላ የተወሰኑ ትምህርት ቤቶች ተዘግተዋል እና ከዛም እነዛ ትምህርት ቤቶች በጦርነት በተለያየ አይነት መንገድ ተጨማሪ ትምህርት ቤቶች ተዘግተዋል እና በዛ የተነሳ ኦልሞስት 2-3 ዓመት ማለት እንችላለን የተወሰነ ክፍተት ተፈጥሯል። ሴቶች ከትምህርት ቤት አቋርጠው ወደ ያለ እድሜ ጋብቻ የሚገቡበት ተጽዕኖ የሚደርስባቸው ትምህርት ቤት ውስጥ በሚኖርባቸው እንቅስቃሴ በዛ ጊዜ የሚያጠፉትን ሌላ ቦታ ስለሚያጠፉ እንደዚህ አይነት አደጋ ይደርስባቸዋል እና ይህን ማወሩ አዲስ አበባ ውስጥ ነው፣ ሌላ ከተማ አይደለም እያወሩ ያለሁት። ኢቨን አዲስ አበባ ውስጥ ነው እንደዚህ ነገሮች እየተከሰቱ ያሉት እና በጣም ብዙ ሴቶች ከሳይንስና ቴክኖሎጂ ትምህርት ሩቅ ናቸው። ለምን? ሴት ልጆች ያው የእድሜ ጋፕ ስላለባቸው ቶሎ ተመሬ እንጀራ የሚመጣ ነገር ላይ ሰርቼ ከዛ በኋላ ትዳር መስርቼ ሚል ነገር ነው እንጂ አሳባቸው በሳይንስና ቴክኖሎጂ ራሴን ከፍ ያለ ቦታ አይቼ የሚባል ነገር ላይ በጣም ክፍተት አለ። አንደኛው የእውቀት ችግር አለባቸው፣ መሳተፍ የሚችሉባቸው ቦታዎች አያውቁም። ሁለተኛ ማህበረሰቡ አይደግፋቸው፣ ማህበረሰብ ስር ቤተሰብ፣ ጓደኞች፣ ማህበረሰብ ውስጥ ያሉት ተጽዕኖ የሚያሳድሩ መሪዎች፣ መምህራኖች፣ ሚኒስትር መስሪያ ቤት ውስጥ የሚገኙ ሰዎች እንዳለ ለሴት ልጆች እንዲመች አድርገው ፕሮግራሞችን አይቀርጹም ወይም አያዘጋጁም። እና እኛ ምን ለማድረግ ነው እየሞከርን ያለ ነው? አሁን ያለውን የዲጂታል ወይም የቴክኖሎጂ ሪሶርሶችን ሀብቶችን በመጠቀም ሴት ተማሪዎች የፊዚክስ፣ የኬሚስትሪ፣ የማትስ እና የአይሲቲ እውቀታቸውን እንዲያዳብሩ ፕሮግራም እየቀረጽን በነፃ እንዲደርሳቸው 4 ትምህርት ቤቶችን መርጠን እነዛ ትምህርት ቤቶች ላይ የኮምፒውተር እርዳታዎችን አድርገን እነዛ ኮምፒውተሮች ላይ ተማሪዎች አክሰስ እንዲያደርጉ። ሁለተኛ ያለባቸው ችግር ደግሞ ማትሪክ ፈተና ላይ ብዙ ሴት ልጆቻችን ይወድቃሉ። አንደኛ ዲጂታል ፈተና መፈተን ራሱ ይጻፍ ለነሱ ከባድ ነው፣ አዲስ የሆነ ነገር ነው፣ ገና 2 አመት የሆነ ነገር ነው። ከዛ በመቀጠል ደግሞ ከባድ ነው ፈተናው ምናምንና የ6 ወር ዝግጅት እንዲያደርጉ የማትሪክ ኤግዛም ላይ ያላቸውን እውቀት እንዲያሳድጉና እናግዛቸዋለን። ማህበረሰቦቻቸውን ደግሞ ስልጠና እንሰጣለን፣ መምህራኖቻቸውንም ስልጠና እንሰጣለን። እና በዚህ 3 አመት የሚቆይ ፕሮጀክት ነው። በደንብ አደረጅተን ሌሎች ሴት ተማሪዎችን በዚህ በሳይንስና ቴክኖሎጂ የሚታወቁ ሴት ተማሪዎችን የማፍራት እቅድ ያለን ማለት ነው በፕሮጀክቱ።
በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። ስለነበረን ቆይታ አመሰግናለሁ ሙፍታሊ።
እኔም በጣም አመሰግናለሁ ለነበረን ጊዜ።
የመጨረሻው ዝግጅታችን ወደ አፋር ይወስደናል። በአፋር ክልል ተወልዳ ያደገችውና በክልሉ በሚካሄዱ ጦርነቶች በአካባቢው ወጣቶች ላይ ያደረሰው ጉዳት በቅርበት የተመለከተች የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ላይ እየተሳተፈች ነው ትለናለች ስምንሽ ቆየ። ወደዛ ነው እናልፈው።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በመትገኘው ዱብቲ ከተማ ነው። በፌደራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበርና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ገና ሪሰርች ላይ አልሆኑም ነበር እኔ በሄድኩበት ሰዓት። እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ወር ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትሆኝ ትችያለሽ። ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ይብል ቢትሰብ ያው አንቺ ትምህርት ስላይ እንድትውይላት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልል ጋ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በኔም ላይ በጣም ተጽዕኖ ያሳድራል። ለቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ያው ዳይሬክትሊ ባይሆን ዳይሬክትሊ ኦር ኢንዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋንኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበት ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ምሳሌ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም፣ አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን ዲያሎጎች ላይ በምንሳተፍበት ሰዓት አዳማጭ መሆን እንዳለብን እንደነዚ አይነት ነገራቶችን ያው ገንዝብ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።